ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 2 2014 ዓ.ም ዝግጅታችን ጀመረ።
ቴክኖሎጂ የሚወስዳቸው የመማሪያ ሲስተም ካልፈጠርም በስተቀር እኛ ባደግንበት ስታይል ልጆቻችን እናሳድግ ማለት እየከበደ መጥቷል።
ህብረተሰቡን ከነዚህ ንግድ ተቋማት ጋር እንዴት እናገናኝ የሚለውን ነገር ነው። በዛ መሰረት ነው መነሻ ያደረግ ነው።
በውጭ ሀገራት የሚኖሩ ኢትዮጵያን ከሚገጥሟቸው ችግሮች መካከል ለተወሰኑት መፍትሄ ይዘው ብቅ ያሉ በሰሜን አሜሪካ የሚኖሩ ወጣቶች ናቸው የምሽት እንግዳችን ናቸው።
የድጋፍ ለሚያደርጉ ድርጅቶች እንደ ፕሪኮንዲሽን የመጠቀም እድሉ ከፍተኛ ስለሆነ የሚኖረው ተጽዕኖና አስተዋጽኦችን በጣም ከፍተኛ ነው።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለፌዴራሉ መንግስት በጽንስ ማቋረጥ ላይ ስልጣን የሚሰጠውን ህግ በመሻር ግዛቶች ጽንስ ማቋረጥ በራሳቸው እንዲወስኑ ፈቅዷል። ይሄ ውሳኔ እንደ ኢትዮጵያ ባሉ ሀገራት የስነ ተዋልዶ አገልግሎቶች ላይ ምን አይነት ውጤት ይኖረዋል? ማሪስቶፕስ የተባለው ድርጅት የኢትዮጵያ ኃላፊ የሆኑትን አቶ አበበ ሽብሩን ነው ቀደም ብለን የሰማናቸው። ቀሪ ሀሳቦቻቸው በምሽቱ ተካተዋል። ተጨማሪ ዘገባዎችና የሙዚቃ ግብዣም የዛሬው ስርጭት አካል ናቸው። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በቀጥታ በመደመጥ ላይ ይገኛሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤናስጥልኝ አድማጮች፣ ከዜናዎቹ ጋር ኤደን ገረመው ነኝ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አላዳሃ በዓል አደረሳችሁ እንላለን። በእስልምና እምነት ተከታዮች ዘንድ ታላቅ ከበሬታ የሚሰጠውና ሁለተኛው ትልቁ በዓል ኢድ አላዳሃ በመላው ዓለም ተከብሮ አለ። በዓሉ ዘንድሮ በአነስተኛ የሐጂ ተጓዦች ቁጥርም በመካም ተከብሮ ውሏል። የመጀመሪያው ጀንበር ከወጣችበት ሰዓት አንስቶ በምዕራብ ሳውዲ አረቢያ መካ አቅራቢያ ባለው ሚና በተሰኘው አካባቢ አነስተኛ ቁጥር ያላቸው ምዕመናን 3 ማዕዘን በሆነውና ሰይጣንን በሚወክለው የኮንክሪት ግንብ ላይ ድንጋይ ወርውረዋል። ይህም አብርሃም ልጁን እስማኤልን ሊሰዋ በተጓዘበት ወቅት ሰይጣን የአምላኩን ትእዛዝ እንዳይቀበል 3 ጊዜ የተፈታተነውን ይወክላል። ይህ ቦታ ባለፉት ዓመታት በቦታ መጣበብ ሳቢያ ከፍተኛ የሆነ መረጋገጥ የደረሰበት አካባቢ ነው። በእስልምና እምነት ተከታዮች ዘንድ ከ5 ማዕዘኖች አንዱ የሆነውና ሙስሊሞች ቢያንስ በሕይወት ዘመናቸው አንዴ አቅማቸው ከፈቀደ የሐጂን ጉዞ እንዲያደርጉ በሚያዘው ትእዛዝ መሰረት ይሄ ወቅት ከፍተኛ ቁጥር ያላቸው ሙስሊሞች ከዓለም ዙሪያ የሚሰባሰቡበት ነበር። እንደ አውሮፓውያን አቆጣጠር በ2019 ዓ.ም 2.5 ሚሊዮን ሙስሊሞች ይህንን ጉዞ ተካፍለዋል። ይሁን እንጂ ከዛ በኋላ ባሉት ዓመታት ሳውዲ አረቢያ የኮቪድ-19 ስርጭትን ለመቆጣጠር በምታደርገው ጥረት የተነሳ የተጓዦች ቁጥር ላይ ገደብ በመጣሏ ምክንያት የተጓዦቹ ቁጥር በከፍተኛ ሁኔታ የቀነሰ ሲሆን በዚህ ዓመትም 1 ሚሊዮን ሙሉ ለሙሉ የኮቪድ-19 ክትባት የወሰዱ ሙስሊሞች ብቻ ተገኝቷል። ከነዚህ ውስጥም 780,000 ያህሉ የውጭ ሀገር ዜጎች ናቸው። የሐጅና ኡምራ ጉዞ እስከ $5,000 የሚያወጣ ሲሆን በደህናው ወቅት ሳውዲ አረቢያ እስከ $12 ሚሊዮን ድረስ ገቢ የምታስገባበት ወቅት ነበር። የዩናይትድ ስቴትስ እና የቻይና ከፍተኛ ባለስልጣናት በሀገራቱ መካከል ያለውን ውጥረት ለማርገብ ዛሬ ተወያዩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቻይና አቻቸው ዋንግ ዩ ጋር የቡድን 20 አባላት ስብሰባ እንዳበቃ በኢንዶኔዥያ ባሊ ተገናኝተው ነው የተወያዩት። ከስብሰባ በፊት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዩናይትድ ስቴትስ እና በቻይና መካከል ያለውን ውስብስብና የራሱ የሆነ ውጤት የሚያስከትለውን ግንኙነት ብዙ ሊወራበት ይገባል ሲሉ ተናግረው ነበር። የቻይና የውጭ ጉዳይ ሚኒስትር ዋንግ በበኩላቸው ቻይናና ዩናይትድ ስቴትስ በትክክለኛው ጎዳና እንዲጓዙ በጋራ መስራት ይጠበቅባቸዋል ብለዋል። ዩናይትድ ስቴትስና ቻይና በቻይና በስተደቡብ በኩል የባህር በርና ስልታዊ ቦታ በሆነችው በታይዋን በንግድና በሰብአዊ መብት አያያዝ ሁኔታዎች አይስማሙም። በዛሬው ዕለት ያደረጉት ስብሰባም የአየር ንብረት ለውጥን፣ ዓለም አቀፍ የጤና ስርዓትን፣ የጸረ ናርኮቲክ ውጊያዎችና በማይናማር ያለው ሁኔታዎችን የሚዳስሱ እንደሆኑ የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ዳንኤል ኪርትንብሪክ ተናግረዋል። ተናግረዋል። የብሊንከንና የዋንጌ መጀመሪያው ስብሰባ በሁለቱ ሀገራት የጋራ ግንኙነት ላይ የሚያተኩር ሲሆን ሁለተኛው ስብሰባቸው ደግሞ በቀጠናዊና ዓለም አቀፍ ጉዳዮች ላይ የሚያተኩር እንደሆነ የዲፕሎማሲ ህትመቶች አስታውቀዋል። የጃፓን የቀድሞ ጠቅላይ ሚኒስትር ሺንዞ አቤ አስክሬን ወደ ቶኪዮ ተወሰደ። የጃፓኑ የቀድሞ ጠቅላይ ሚኒስትር ሺንዞ አቤ አስክሬን በሞተረኞች ታጅቦ ግድያ ከተፈጸመበት ከናራ ከተማ ወደ ቶኪዮ ተመልሷል። በሺንዞ መኖሪያ ቤት አካባቢም ለቀስተኞች ተሰባስበው ታይተዋል። የሺንዞ ግድያ ተከትሎ የሀገሪቱ የፖለቲካ ስርዓትም ሁኔታውን በዲሞክራሲ ላይ የተደረገ ጥቃት ሲል ገልጾታል። ፖሊስ የ41 ዓመቱን ጥቃት አድራሽ ወዲያውኑ በቁጥጥር ስር ሊያውል ችሏል። የአካባቢ ፖሊስም የነበረው የጸጥታ ሁኔታ የላላ እንደነበር አምኗል። የናራ የፖሊስ ኃላፊ ቶማይኪ ኦኒዙካ በሰጡት ጋዜጣዊ መግለጫ የተፈጠረውን ሁኔታ ካየን በኋላ የደህንነት ክፍተት አልነበረም ልንል አንችልም ብለዋል። ኃላፊው ፖሊስ የተፈጠረውን ሁኔታ መርምሮ አስፈላጊውን ለውጥ ለማምጣትም እንደሚሰሩ ከፍተኛ የሆነ ኃላፊነት ይሰማኛል ሲሉ ገልጸዋል። የጃፓን ከፍተኛ ምክር ቤት ምርጫን በተያዘለት ቀነ ቀጠሮ መሰረት በነገው ዕለት ይካሄዳል። የጃፓን ጠቅላይ ሚኒስትር ፋሚዮ ኪሺዳ አርብ ዕለት ከተኩሱ በኋላ በአስቸኳይ ወደ ቶኪዮ ተመልሰው የክልል ኃላፊዎችን ካዋዩ በኋላ በድጋሚ ለምረጡ እንቅስቃሴ ወጥተዋል። ግድያውን ተከትሎም እጅግ ከወንጀል ነጻ የሆነችው ጃፓን ጠቅላይ ሚኒስትር ኪሺዳ የምረጡኝ ዘመቻና ንግግር ሊያደርጉ እየተሰናዱ ባሉባት በጃፓኗ ፉጂ ዮሺዳ ከፍተኛ የብረት መመርመሪያ መሳሪያዎች ተተክለዋል። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቻይናው አቻቸው ጋር በዩክሬን ጉዳይ ላይ መወያየታቸውን ገለጹ። ከአምስት ሰዓታት በላይ በፈጀው የሁለቱ ሀገራት ውይይት ቤጂንግ ከሞስኮ ጋር ያላትን ህብረት እንዲሁም ደግሞ ሩሲያ በዩክሬን ላይ የምታደርሰውን የኃይል ጥቃት በተመለከተ ተነጋግረናል ሲሉ ከውይይቱ በኋላ በነበረው ጋዜጣዊ መግለጫ ላይ ሚኒስትሩ ተናግረዋል። ብሊንከን የቻይናው ፕሬዚዳንት ዢ ጂንፒንግ ከሳምንታት በፊት ለፑቲን በመደወል ከሩሲያ ጋር ለመተባበር እና በጋራ ለመቆም መወሰናቸውን በግልጽ ተናግረዋል ብለዋል። ይህን ተከትሎም የዩናይትድ ስቴትስ ባለስልጣናት ቻይና ሩሲያ ዩክሬንን ለመጣል በምታደርገው ልዩ ወታደራዊ ተልእኮ ላይ የመሳሪያ ድጋፍ ካደረገች በቻይና ምርቶች ላይ ማዕቀብ ለመጣል ማስጠንቀቂያ ሰጥተዋል። አድማጮች፣ የምሽቱ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶች ጋር ታምሹ ዘንድ በአክብሮት እንጋብዛለን።
ኤደን ገረመውን ለዜናው አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ለምሽቱ ወደ ሰነቅናቸው መሰናዶዎች እንሻገር። ዩናይትድ ስቴትስ ውስጥ በሮና ዌድ መካከል ያለ ሙግት ጉዳይ ተብሎ የሚጠራውና ላለፉት 50 ዓመታት ሲሰራ የቆየውን ጽንስ ለማቋረጥ ፌዴራል ሕገ መንግሥታዊ ከለላ ሲሰጥ የቆየውን ሕግ ጠቅላይ ፍርድ ቤቷ በቅርቡ ገልብጦታል። ጠቅላይ ፍርድ ቤቱ ጽንስን በማቋረጥ ጉዳይ ግዛቶች በራሳቸው እንዲወስኑ ፈቅዷል። ይህ ሁኔታ አሜሪካ ውስጥ ከፍተኛ ውዝግብ ያስነሳና የፖለቲካ ጉዳይ ከመሆኑ በተጨማሪ በዓለም አቀፍ ደረጃም በወሊድ መከላከያና ጽንስን በማቋረጥ አገልግሎቶች ላይም የሰፉ ተግዳሮቶችን መደቀኑን ባለሙያዎች እየተናገሩ ናቸው። ለመሆኑ ይህ አዲስ አቅጣጫ በአፍሪካውያን በአጠቃላይ በተለይ ደግሞ በኢትዮጵያውያን ሴቶችና በጤናቸው ላይ የሚያሳድረው ውጤት ምን ይሆን? ኤደን ገረመው ዝርዝሩን ታሰማናለች።
እንደ አውሮፓውያን አቆጣጠር ሰኔ 24 2022 ዓ.ም የዩናይትድ ስቴትስ ጠቅላይ ፍርድ ቤት በሀገሪቱ ጽንስ ማቋረጥን ህገ መንግስታዊ መብት ያደረገውን ሮቪና ዌድ በመባል የሚታወቀውን ታሪካዊ ውሳኔ ሻረው። ይህም የፌዴራል መንግስቱ በጽንስ ማቋረጥ መብትን ማስከበር ላይ ስልጣኑን ሙሉ ለሙሉ ለግዛቶች አሳልፎ የሚሰጥ ፖሊሲ ሲሆን ያለፈውን ሳምንት በዩናይትድ ስቴትስ የሚገኙ ሴቶች በዜግነታቸው የሚገባቸውን መብት የሚሽር በገዛ አካላቸው ላይ እንዳይወስኑ የሚያደርግ ህግ ነው ተብሎ እየተወገዘ ይገኛል። የዚህ ፖሊሲ ለውጥም ጽንስን ማቋረጥን ህገወጥ በሚያደርጉ ግዛቶች የሚኖሩ ሴቶችን ጤና ስጋት ላይ የሚጥል መሆኑን የህክምናና የፖሊሲ ባለሙያዎች እየተነበዩ ይገኛሉ። ይህ በዩናይትድ ስቴትስ የተወሰነ ፖሊሲ ታዲያ ዓለም አቀፍ ስጋትንም ደቅኗል። አቶ አበበ ሽብሩ የማሪስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። ይሄ ፖሊሲ ዩናይትድ ስቴትስ በዓለም አቀፍ ደረጃ በስነ ተዋልዶ ጤና ላይ ያላትን ልገሳ የሚቀንስ እንደሆነና ይህም ኢትዮጵያን ጨምሮ በብዙ አፍሪካውያን ሴቶች ላይ የሚያመጣው ተግዳሮት እንዳለ ያስረዳሉ።
እንግዲህ በመሰረታዊነት አሁን የተላለፈው ውሳኔ በተለይ የአፍሪካ ሴቶችን መብት የሚገድብ የስነ ተዋልዶ ጤና የቤተሰብ ቅድ ተጠቃሚነታቸውን አቅም የሚያሳንስ እነዚህ ተደማምሮ በአፍሪካ ደረጃ የእናቶችን ሞት ቁጥር ከመጨመር አኳያ አስተዋጽኦ የሚያበረከት ነው፣ ሞትን ከማፋጠን አኳያ። ስለዚህ ታሳቢ ያደረገ ያለው ነባራዊ ሁኔታ ያላገናዘበ ነው። ምናልባትም ሕጉ የጸደቀው አሜሪካ ላይ ነው፣ አፍሪካ ጋር ምን አገናኝ የሚለው ነገር ልናይ እንችል ይሆናል። ምናልባት ያ እንግዲያውም ባለንበት ነባራዊ ሁኔታ አሜሪካ ላይ የሆነ ነገር ቢፈጸም ሪፕል ኢፌክት አለው። ቀጥታ ወደ አፍሪካ የመጣቱ ድል እጅግ በጣም ከፍተኛ ነው። ዩሮፕ ላይ የሚፈጸሙ አንዳንድ ውሳኔዎች ሌሎች አገሮች ላይም እንደዚሁ ተግባራዊ ሁኔታ አላቸው። ምክንያቱም አብዛኛው ድጋፍ ቀደም እንዳልሽው ድጋፍ የምናገኘው ልገሳ የምናገኘው ከተለያዩ ዓለም አቀፍ ድርጅቶች እና አገሮች ነው። ስለዚህ እነዚያን ውሳኔዎች በተለይ የድጋፍ ለሚያደርጉ ድርጅቶች እንደ ፕሪኮንዲሽን የመጠቀም እድሉ ከፍተኛ ስለሆነ የሚኖረው ተጽዕኖና አስተዋጽኦችን በጣም ከፍተኛ ነው።
ዩናይትድ ስቴትስ ውስጥ በፕሬዚዳንት ዶናልድ ትራምፕ የጸደቀው በጽንስ ማቋረጥ ጉዳይ ለዓለም አቀፍ ድጋፍ የሚያግደውን ግሎባል ጋግ ሩል የተሰኘውን ሕግን ተከትሎ ሜርስቶፕስ ኢንተርናሽናል ላለፉት 4 ዓመታት ከአሜሪካ መንግስት ድጋፍ አግኝቶ እንደማያውቅ የሚናገሩት ዳይሬክተሩ የአሁኑ ፖሊሲ ደግሞ ተጨማሪ ስጋት ደቅኗል ይላሉ።
ብዙ አፍሪካ ሀገሮች ውስጥ የስነ ተዋልዶና የቤተሰብ አገልግሎት አቅርቦት እጅግ በጣም በከፍተኛ ሁኔታ ነው ያለው። ይሄ ምናልባት ይሄ ውስንነት ቅድም ያልኩትን የተደራሽነትን አጠቃላይ ገጽታ የሚገድብ በመሆኑ ያ በመሆኑ ምናልባት ሴቶች፣ እናቶች፣ ልጃገረዶች ላልተፈለገ እርግዝና የመዳረጋቸው እድል ከፍተኛ ነው። ይሄ ያልተፈለገ እርግዝና ደግሞ ምናልባት ላልተፈለገ የጽንስ ማቋረጥ ሊወስዳቸው ወይም ወደዛ ሊያመራቸው ስለሚችል ያ ተደማምሮ ደግሞ የሞት ቁጥርን በጣም በከፍተኛ ሁኔታ ሊጨምር ይችላል።
ቤተልሔም ኃይሉ የአዲስ አበባ ነዋሪ ስትሆን የሶስት ልጆች እናት ናት። ጽንስ ማቋረጥን ሃይማኖቴ ባይፈቅድም በዩናይትድ ስቴትስም ቢሆን ተገደው ለተደፈሩ ሴቶች ግን ህጋዊ መብት ቢደረግ መልካም ነው ትላለች።
የመጀመሪያው ሀሳቤ ምንድን ነው? የተደፈሩ ሴቶች ልጁ ማልኩ የስነ ልቦና ችግር በራሳቸውም ላይ በልጆቻቸውም ላይ ስለሚፈጠር ለነሱ ቢሆን ጥሩ ነው ብዬ አስባለሁ። ግን እንደ ሃይማኖቴ እንደ ራሴ ደግሞ ልጅን ማጥፋትና ጽንስ ማቋረጥ ጥሩ ነው ብዬ ስለማላስብ ለሁለቱም ትንሽ መሀል ላይ ያለሁት እና በሁለት በኩል ቢሆን ወይም ደግሞ የተደፈሩ ሴቶች ብቻ ምናምን ላይ ተረጋግጦ ቢደረግ ለሁሉም ሰው ሳይሆን ለዛ አይነት ሰዎች ብቻ ቢደረግ ደስ ይለኛል።
ቤተልሔም የቤተሰቧን ቁጥር ለመመጠን የወሊድ መቆጣጠሪያ እንደምትጠቀምና አገልግሎቱንም ከመንግስት ሆስፒታሎች በነጻ ማግኘቷን ትገልጻለች። ይህን ተከትሎም በዩናይትድ ስቴትስ የወጣው ፖሊሲ የወሊድ መከላከያና የጽንስ ማቋረጥ አገልግሎት የሚውሉ መድኃኒቶች ላይ ተመን እንዲወጣላቸው ቢያደርግ አሊያም እነዚህ መድኃኒቶች ወደ ሀገር መግባታቸው ቢቀንስ በሴቶችና እናቶች ላይ ትልቅ አደጋ ይጋርጣል ትላለች።
እርዳታ መኖር ያለበት ብዬ አስባለሁ። ምክንያቱም ወደ አፍሪካ ሀገራት እና በተለያዩ ሀገራት አንደኛ ኢኮኖሚ ችግር ስላለ የወሊድ መቆጣጠሪያ እና እንደዚህ መከላከያ ነገሮች መኖር አለባቸው። በጣም የህዝብ ብዛት ትልቅ ነው። በዚህ ላይ ደግሞ የግንዛቤ ችግር ስላለ መቆጣጠሪያው ገብቶ በእርዳታ አንደኛ የአቅምም ችግር ስላለ በእርዳታ ገብቶ ሰዎች መከላከል አለባቸው ብዬ አስባለሁ። አለበለዚያ ያልተጠበቀ እንትን ነው የሚመጣው። ልጆች ላይ የቤተሰብ ምጣኔን ያለማከለ እንትን ይኖራል። ስለዚህ እርዳታ መኖር አለበት ብዬ አስባለሁ። ብሎ አቅም ኖሮት በየሶስት ወሩ የሚያሰራ ሰው በጣም አይኖርም።
እሷ ጋር ተመሳሳይ ሀሳብ የሚጋሩት ደግሞ በአዲስ አበባ ጋንዲ መታሰቢያ ሆስፒታል የአንድ መስኮት ሐኪም የሆኑት ዶክተር እስማኤል አሚኑ ናቸው። ዶክተር እስማኤል በአንድ መስኮት አገልግሎት ጥቃት የደረሰባቸው ሴቶች የህግና የስነ ልቦና አገልግሎት እንደሚያገኙ ጠቅሰው በዋናነት ግን እርግዝናና ሌሎች ኤችአይቪን ጨምሮ ለአባላዘር የሚዳርጉ በሽታዎች እንዳይከሰቱ የሚረዱ መድኃኒቶች እንዲሁም እርግዝና ተከስቶ ለሚመጡት ደግሞ የጽንስ ማቋረጥ አገልግሎቶች እንደሚሰጡ ይገልጻሉ።
እንግዲህ ጥቃት ደርሶባቸው የሚመጡ ሰዎች ብዙ ሊሆኑ ይችላሉ። ወደ 5 ሴንተሮች አሉ ይህን አገልግሎት የሚሰጡ። በጋንድ መታሰቢያ ሆስፒታል ግን በቀን ብቻ ወደ 100-110 ሰው ይመጣል። በዚህ መሃል እንግዲህ ፈጥነው ይመጡ በሶስት ቀን ውስጥ ይመጡ ከሆነ መከላከያ ህክምና እንሰጣቸዋለን ማለት ነው። ነገር ግን አንዳንዴ ደግሞ ዘግይቶ ይመጣሉ። ቤተሰብን ፈርተው ወይ ጥቃት አድራሹ ጉዳት አደርስብሻለሁ ብሎ ሲል ያኔ ምናልባት ከሶስት ወር ከአራት ወር ከአምስት ወርም ወይ ከዛም በላይ እስከ 7-8 ወር ቆይቶ ሊመጡ ይችላሉ። ያኔ ታዲያ የተለያየ አላስፈላጊ እርግዝና ተከስቶ የሚመጡበት አጋጣሚ አለ ማለት ነው። ስለዚህ ቁጥሩ ከመቶ እስከ 120 ሊሆን ይችላል ማለት ነው። በቀን በሳምንት ደግሞ እንደዛው ማባዛት ይቻላል ማለት ነው። እና ይሄ እዛ መከልከሉ ከኛ ጋር እዚህ ጋር አቅርቦቱ የሚቀንሱ ነው ከተገኘ እጅግ በጣም ከፍተኛ ጉዳት በሀገራችን ውስጥ ሊያስከትል ይችላል ማለት ነው። ይህ ልጅ የታልኩት ምንድን ነው? በፊት ጡት ማቋረጥ ቶታሊ ክልክል ነበር በፊት። በዛ ምክንያት ሰው እንደዚህ ከቤተሰብ ወይ በመደፈር በሚያደርግበት አጋጣሚ ወይ ደግሞ ሆስፒታል ሂደው ሲጠይቁ አይቻልም ከተባሉ ዞሮ ዞሮ ጡት ማቋረጥ ስላለባቸው የተለያዩ ባህላዊ ቤት ይሄዳሉ ወይ ቤት ውስጥ ይሄዳሉ። አብዛኛው ህጻናቶች፣ ወጣቶች እና እናቶች ለሞት ይዳረጋሉ። ስለዚህ እንደዚህ አይነት ውሳኔ መወሰኑ ለሀገራችን ከፍተኛ ጉዳት ሊያደርስ ይችላል ብዬ አስባለሁ።
የሜርስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር አቶ አበበ ሽብሩ በዓለም አቀፍ ደረጃ መደረግ አለባቸው የሚሏቸውን ሶስት ነጥቦች ይጠቁማሉ።
በእኔ በኩል ሶስት ነገሮች መደረግ አለባቸው ብዬ አስባለሁ። አንደኛው ስለዚህ ይሄን ህግ በመንተራስ ህጉ ሊያመጣ የሚችለውን ጉዳት በመተንበይ በማሳየት ከፍተኛ የሆነ የአድቮኬሲ ስራ መስራት አለብን ብዬ አስባለሁ። አንዱ እሱ ነው። ሁለተኛ ምናልባትም የአሜሪካን መንግስት ፈለግ ተከትለው የሚሄዱ ሌሎች አገሮች ካሉ እና ምናልባትም ልገሰነታቸውን ወይም ደግሞ እስካሁን የሚያደርጉትን አገልግሎትና ድጋፋቸውን አሁን በአሜሪካ መንግስት ወይም በፍርድ ቤት በወጣው በጸደቀው ህግ ተንተርሰው የሚሰጡ ከሆነ አሁንም በከፍተኛ ሁኔታ ችግር ሊፈጠር ስለሚችል ያን ቀድሞ የማሳየት እና አሊያንሳችን አሁን በተለይ ድጋፍ የሰጡ ያሉ ለጋሽ ድርጅቶች ጋር የማጠናከር ስራ ነው መስራት ያለብን። ሶስተኛው አገሮች ይህን ችግር ለመፍታት በራሳቸው ሪሶርስ በራሳቸው ሀብት ሊከሰት የሚችለውን ክፍተት እንዲሞሉ የማስቻል በተለይ በለጋሽ ድርጅቶች ላይ ያለውን ምንድን ነው ጥገኝነት በቀስ በቀስ የማላቀቅና በራስ ሪሶርስ ወይም በራስ ሀብት የራስን ችግር የመፍታት አቅም የፍታበት።
የአሜሪካ ድምፅ ያነጋገራቸው ባለሙያዎችና አስተያየቱ ሰጪዎች በሙሉ ታዲያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የወሰነው ሮና ዌድን የሚቀለብሰው ህግ ዓለም አቀፍ ዳፋ እንዳለው ሁሉም ይስማማሉ። በአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። በመቀጠል ደግሞ ነዋሪነታቸውን በሰሜን አሜሪካ ካደረጉ ሁለት የፈጠራ ባለሙያዎች ጋር ወዳደረግነው ውይይት እናቅና። የዛሬ እንግዶቼ ነዋሪነታቸውን በዩናይትድ ስቴትስ ያደረጉ በተለይ ደግሞ ትውልደ ኢትዮጵያ ላይ ያነጣጠሩ ቴክኖሎጂ ውጤቶችን ይዘው ብቅ ያሉ ወጣቶች ናቸው። የመጀመሪያው እንግዳዬ ጥላሁን አለማየሁ ይባላል። ከአምስት ጓደኞቹ ጋር በመሆን ያቀረቡት የኤሌክትሮኒክ መጽሐፍ ትውልደ ኢትዮጵያን ሕጻናት በቀላሉ የአማርኛ ቋንቋ ንባብ እንዲማሩ ለማገዝ ያቀደ ነው። ስለ መጽሐፉና በአጠቃላይ በዘርፍ ውስጥ መታወቅ ስላለባቸው ጉዳዮች ያጫውተናል። ጥላሁን በቀጥታ መስመራችን ላይ ይገኛል። ጥላሁን እንኳን ወደ ዝግጅታችን በሰላም መጣ።
እንኳን ደህና ቆየን አጣሙ።
ሁለተኛው እንግዳይ ደግሞ ብርሃኑ በየነ ነው። ብርሃኑ አደይ አፕ የተሰኘው ትውልድ ኢትዮጵያውያንን የንግድ ማህበረሰብ፣ የሃይማኖት እንዲሁም ማህበራዊ ግልጋሎት ተቋማትን ከአገልግሎት ፈላጊዎች ጋር የሚያገናኝ አውታር የፈጠረ አደይ ቴክኖሎጂስ ድርጅት አጋር መስራች ነው። እሱም በተመሳሳይ በተያያዥ ጉዳዮች ላይ ሀሳቡን ሊያቀብለን ፈቅደዋል። ብርሃኑ አንተም እንኳን በደህና መጣ።
ቴንክ ዩ አጣሙ፣ እንኳን ደህና ጠበቅን።
ሁለታችሁንም በድጋሚ በእጅጉ አመሰግናለሁ። አስቀድሜ ላቀርብላችሁ የምፈልገው ጥያቄ ትውልደ ኢትዮጵያ ላይ ባነጣጠሩ ቴክኖሎጂ ነክ ስራዎች እንድትሳተፉ የገፋፏችሁ ምክንያቶች ምንድን ናቸው የሚል ነው። የኢትዮጵያ ማህበረሰብ በሰሜን አሜሪካ ውስጥ የሚኖረው የእናንተን የመሰሉ ፈጠራዎች የሚያስፈልጉበት ወይም እንዲፈልግ የሚያደርጉት ምክንያቶችስ ምንድን ናቸው የሚለውን የመጀመሪያ ጥያቄ ነው የሚሆነው። ከጥላሁን ልጀምር። ጥላሁን ያንተን ሀሳብ ልስማና ወደ ብርሃኑ እሻገራለሁ።
እሺ፣ ምንድነው ኮሚኒቲያችን በጣም ብዙ ነው እና
በሰሜን አሜሪካ ያለው ኮሚኒቲ በጣም ብዙ ነው። ባለን ኮሚኒቲ አንጻር ለኛ የተሰሩ ብዙ ነገሮች አሉ። ስፔሻሊ ለልጆች ላይ የተሰራ ማለት ነው። ልጆች ላይ ብዙ ትኩረት አናረግም። ልደት ስናከብርም የልጆች ቃይ ዘንጋም ሄድልክ የትልልቅ ሰው መጠጦች እና የተለያዩ ነገሮችን ይዞ የመሄድ ልምዶች አለን። ከዛ በተረፈ ልጆች ባህላቸውን፣ ቋንቋቸውን የወላጆች እነሱ እዚህ ቢወለዱም ወላጆቻቸው ከየት መጡ የሚለውን ነገር ይዘው እንዲያድጉ የሚያስችል ብዙ የተሰራ ነገር የለም እና እሱን ምክንያት በማድረግ እሱን አስበን አይተን እኛም ልጆች ስላሉን ልጆቻችንን እንዴት እናሳድግ በሚለው ሂደት ውስጥ የመጣ አይዲያ ነው የኛ ስራ እና ኮሚኒቲው ያስፈልገዋል ብለን ማስበን የተነሳንበት ምክንያት ከዚህ የተነሳ ነው።
አመሰግናለሁ ጥላሁን። ብርሃኑ ወደ አንተ ልምጣ። ይህንን አንተ እና አጋሮችህ ወደ ስራ ያስገባችሁትን አደይ የተሰኘ መተግበሪያ ለመጀመሪያ ያነሳሳህ ምክንያቱ ምንድን ነበረ? በዚህ በዩናይትድ ስቴትስ በሚኖረው የኢትዮጵያ ማህበረሰብ ውስጥ ያየኸው መነሻ ወይም ምክንያት ምንድን ነው ወደዚህኛው ፈጠራ የገፋ?
ዋናው ያው ጥላሁን እንደተናገረው ብዙ ኢትዮጵያውያን አሉ እዚህ አካባቢ፣ ብዙ ደግሞ የንግድ ተቋማት ያው ኖን ፕሮፊት የሆኑ ኦርጋናይዜሽኖችም አሉ እና ዋናው ነገር ያው ህብረተሰቡን ከነዚህ ንግድ ተቋማት ጋር እንዴት እናገናኝ የሚለውን ነገር ነው። በዛ መሰረት ነው መነሻ ያደረግ ነው። አሁን ለምሳሌ እዚህ አካባቢ ብዙ ዲሲ፣ ሜሪላንድ፣ ቨርጂኒያ ብቻ ሳይሆን ኖርዝ አሜሪካ ውስጥ ብዙ የኢትዮጵያ ገበያዎች አሉ፣ ሬስቶራንቶች አሉ፣ እንደዛ የመሳሰሉ ቢዝነሶች አሉ። ከዛ በተጨማሪ ደግሞ ዶክተሮች፣ ለወሮች አሉ። በደንብ በምናውቀው ቋንቋ አነጋግረው ችግራችንን መፍትሄ የሚሰጡ ብዙ የገበያ ቦታዎች አሉ እና እንዴት ነው ህብረተሰቡን ከነዚህ ቢዝነሶች ጋር በቀላሉ በሆነ መልኩ ማገናኘት የምንችለው በሚል ነው መነሻው ዋና የነበረው።
እንግዲህ እነዚህን ምርቶች ይዛችሁ ወደ ማህበረሰቡ በምታመሩበት ጊዜ የገጠሟችሁ ፈተናዎችና መሰናክሎችስ ምን ነበሩ? አዲስ ምርቶች እንደመሆናቸው መጠን ለማስተዋወቅም ሊሆን ይችላል፣ እንደው በአጠቃላይ ደግሞ ውጤታማ የሚሆኑና ፋይዳ ያላቸው መሆኑን ለማሳወቅ በምታደርጉት ጥረት ምን አይነት ፈተናዎች ገጠማችሁ? ጥላሁን ወደ አንተ ልምጣና ላብነት የአንተ የኤሌክትሮኒክ ማንበቢያ በወላጆች ዘንድ ያልተለመደ ነበር፣ ምክንያቱም በአማርኛ ቋንቋ የተዘጋጀ ራሱ ንባብ፣ መዝሙርና ሌሎች ነገሮችን የሚያስተምር መሳሪያ ነው። እንዴት ነበረ ውጣ ውረዱ? ምንስ ገጠመህ ለማስተዋወቅ ባደረግከው ጥረት ውስጥ?
ለማስተዋወቅ ከምናደርገው ጥረት በፊት በምርት ወቅት የነበሩ ብዙ ችግሮች ነበሩ። አንደኛ ያው ኮቪድ ስለነበረ የሺፕመንት ችግር ነበረ። ያው ሌሎች እንደምታውቀው ያው መስራት አለብህ። ይሄ ቢዝነስ ገና አላደገም፣ ራሱንም አልቻለም እና መስራት አለብን እና ጊዜም የለንም። ሁላችንም ሰራተኞች ነን፣ ቤተሰብ አስተዳዳሪዎች ነን እና ከዛ አንጻር ጊዜን አስታንትን ብሎ እሱንም ይህንም ፕሮዳክት ማውጣቱ ትንሽ ቻሌንጅ ነበረው። ከዛ በማስተዋወቅ ውስጥ ስንመጣ ብዙ ሰዎች እንዳልኩ ነው ቅድም፣ ልጆች ላይ ብዙ አልሰራንም፣ እንደሌላው ማህበረሰብ ብዙ አልሰራንም። አሁን እዚህ ሀገር ብትሄድ እና ኤኒ ስቶር ብትገባ የልጆች ቶይስ ብታይ የመማሪያም ሆነ የመዝናኛ ቶዮች በጣም በጣም ብዙ ናቸው እና ወላጆች እሱን የመግዛት ፍላጎትም ያሳያሉ። ወደ እኛ ስንመጣ ትንሽ ቻሌንጅ ነው፣ ሰዎችን አሳይቶ እንዴት እንደሚጠቅም ልጆቻቸውን እንዴት ሊጠቅም እንደሚችል አስረድቶ እንትን መሄዱ ትንሽ ቻሌንጅ ነው፣ ግን እየመጣ ነው። ብዙ የሚተሰቱም ሰዎች አሉ ደስ የሚላቸው ጥሩ አረጋችሁ የሚለው ማጆሪቲው ማለት ይቻላል እንደዛ ነው የሚሰማውና ከዛ በተረፈ አንዳንዴ አንዳንድ ወላጆች በራሳቸው ባለፉበት አይነት ስታይል ልጆቻቸው እንዲማሩ የሚፈልጉ አሉ። ለምሳሌ አሁን ተሰቅሎ ግርግዳ ላይ ተሰቅሎ እየጠቆም ካሁ እያልክ እንድታስተምራቸው ይፈልጋሉ። ያ ነገር ግን አዲሱ ትውልድ ላይ የሚሰራ ይመስላል። በእኛ በኩል ልጆቹ ኦልሬዲ ከቴክኖሎጂ ጋር ተግባብቷል። ገና ተወልደው ትንሽ ጊዜ እንደቆዩ ነው ወደ ቴክኖሎጂ የሚገቡት እና ቴክኖሎጂን ያማከለ ወደ ቴክኖሎጂ የሚወስዳቸው የመማሪያ ሲስተም ካልፈጠርም በስተቀር በድሮ ስታይል እኛ ባደግንበት ስታይል ልጆቻችን እናሳድግ ማለት እየከበደ መጥቷል እና እሱ ነው አንዱ ቻሌንጅ ብዬ ነው የማስበው። ወላጆች አስተሳሰባቸውን ቀይረው ልጆች ከዚህ በኋላ በተለየ መልኩ መማር አለባቸው የሚለውን ነገር እንዲያስቡ ማድረጉ ነው ትልቁ።
በጣም አመሰግናለሁ ጥላሁን። ብርሃኑ ወደ አንተ ልምጣና በአንተ በኩል ደግሞ ሌሎች ተወዳዳሪ የሚባሉ አፕሊኬሽኖች ወይም መተግበሪያዎች አሉ በሌላ ቋንቋ እንዲሁም ደግሞ አገልግሎቱን ለመስጠትም የሚያስፈልግ የጀርባ ዕውቀትና ከበርካታ የንግድ ተቋማት ጋር አገልግሎት ሰጪዎች ጋርም የመግባባት ግዴታን የሚጠይቅ አይነት ስራ ውስጥ ነው የገባኸው። ምን ነበረው ፈታኙ ጉዳዮች? ምን ነበሩ? እንዴት ሳደርገ ፈታሃቸው?
ያ ሶ ዋናው ፈታኙ ጊዜ የምትለው ያው ችግሩን አይተህ ለችግሩ ምንድን ነው መፍትሄ የማስቀምጠው ብለህ የምታስበት ጊዜ ነው። በዛ መሰረት ኦኬ የትኞቹን ቴክኖሎጂዎች ተጠቅሜ ዩዘር ኤንዱን ተጠቃሚውን ንግድ ባለቤቱን ተጠቃሚ ማድረግ እችላለሁ የሚለውን ነገር ነው። እና ዋናው መጀመሪያ ማነቆ የነበረው የሚባለው እሱን ነው ዴቨሎፕ እያደረግን ሰው በሚያስበው መሰረት ፒቨት የምናደርግበትም ሁኔታ ነበረ። የቢዝነስ ኦነሮቹንም የአፕ ተጠቃሚዎችንም ፍላጎት ያው ለማርካት ማለት ነው። ከዛ በኋላ እንዳልከው ሄደ ከንግድ ቤቶች ጋር ተግባብተ መስራት አለብህ። አንዳንድ ንግድ ባለቤቶች ያው የኛ ቢዝነስ አፑ ላይ መሆን የለበትም ብዙ የሚገናኝ ነገር የለውም ብለው ደውለው ይነግሩናል። ከነሱ ጋር ተግባብተህ መነሳት ያለበትን ታነሳለህ። ሞር ካስተመር ኬር ካስተመር ሰርቪሱን ብዙ በደንብ መሰራት ያለበት ነገር ነው። እና ዋናው ማነቆ የሚባለው ወይም ፈተና አለው የሚባለው in any application or web based development kaya ችግሩ ምን ጥያቄው ምንድነው ምን ችግር እንፈታለን የሚለውን ነገር ነው። እሱ መነሻ አርገን ከዛ በኋላ የሚመጡ አሉ ከፕሮጀክት ጋር የተያዙ ቴክኖሎጂዎችን ዲዛይኖቹን ምን ተጠቅመን የፈለግነውን ግብ እንመታለን የሚለውን ነገር ነው። እና እሱን ክሊራፋይ ማድረግ ነው አይ ቲንክ ዋናው ፈተና ነበር የምንለው። ችግሩን አይደንቲፋይ አድርገን የመፍትሄ ሀሳቦችን የመፍትሄ ተግባሮችን እንዴት ኤክስኪዩት እናደርጋለን የሚለው ነበረ። እና እሱም አንድ ባንድ ያው አልፈን እዚህ ደረጃ ደርሰናል። የሚቀጥሉት ፌሶች ላይ ደግሞ ሞር ከንግድ ባለቤቶች ጋር ከዩዘሮች ጋር ኢንተራክት እያደረግን ፕሮዳክቱን ሪፋይን እናደርጋለን። እና ያው የተማርናቸው ነገሮች እነዚህ ናቸው አትሊስት።
መልካም። እዚህ ሀገር ቀደም ብላችሁ ጠቅሳችሁታል፣ በሺዎች የሚቆጠሩ ትውልድ ኢትዮጵያውያን እንዲሁም ኢትዮጵያውያን ይኖራሉ። ይሁንና እንደ ሌሎች ማህበረሰቦች ጠንካራ የቴክኖሎጂ ፈጠራዎች፣ የቴክኖሎጂ መስክ ውስጥ ያሉ ባለሙያዎችም ትስስር አይታይም። ይህንን ለማስተካከል ምን መደረግ አለበት? ማህበረሰቡስ እናንተን የመሰሉ ጀማሪ የተለያየ የቴክኖሎጂ ባለሙያዎችን በምን መልኩ ነው መደገፍ ያለበት ብላችሁ ታስባላችሁ? ጥላሁን ወደ አንተ ልምጣ።
እሺ፣ ያው እንዳልኩ ነው መጀመሪያ ደረጃ አስተሳሰባችን መቀየር ነው። እና ጊዜው ተቀይሯል። አሁን ከጊዜው ጋር መሄድ አለብን እና አዳዲስ የሚፈጠሩ ስራዎችን አትሊስት አይተዋቸው ሞክረዋቸው ለመጠቀም ቢሞክሩ በጣም መልካም ነው ብዬ አስባለሁ። ያው የማህበረሰቡ ሲወደው ነው የኛም ፕሮዳክት የሚከተለው። እኛም የወደፊት እቅዳችንን ኮሚኒቲውን የማስተማር እቅዳችንን የምናሳካው ማህበሩ ሲቀበለን እና በዛ እንትን ሲለን ነው። እኛ የሰራነው ስራ የድረስ ድረስ አይደለም። ብዙ ጊዜ ፈርስቶብናል። ኮሚኒቲውን አስበን የኔ ልጆች ይህን ቢማሩት ይጠቅማቸዋል ብለን እንዳልኩ አምስት ሆነን የሰራነው። ከአምስታችንም በላይ ደግሞ ሌሎችን እያማከረን አንዳንድ የልጆች ስራ ሲሆን የትልቅ ሰው ነገር ስጽፍ ቀላል ሊሆን ይችላል። የልጆች ግን ልጆቹ ላይ እየጻፍከው የምትሄደው ልጆቹን እያነጽክበት የምትሄደው ነገር ስለሆነ በጣም ጥንቃቄ ያስፈልጋል። እና የድረስ ድረስ አይደለም የሰራ ነው። በደንብ አስበንበት ተጠበንና ተጨንቀን ልጆቹን ይጠቅማል ብለን ያወጣ ነው ነገር ነው። እና እንዳልከው ቴክኖሎጂዎች ሲመጡ ወላጆች ወይም ማህበረሰቡ ጊዜው ይህንን የሚፈልግ ነው ብለው አስበው እንደኛ አይነቱን አዲስ ፈጠራ የሚያመጡ ሰዎችን ያበረታቱ እና ሊያስተዋውቁልን እላለሁ።
በጣም አመሰግናለሁ። ብርሃኑ፣ እንደ ኢትዮጵያውያን እዚህ ዩናይትድ ስቴትስ ውስጥ እንዳላቸው ብዛት የቴክኖሎጂ ፈጣሪዎቻቸው እንዲበራከቱ እናንተን የመሰሉ አዳዲስ ምርቶችን ይዘው ብቅ ያሉ ሰዎችን ደግሞ እንዲጠናከሩ ምን ማድረግ አለባቸው ብለህ ታስባለህ?
አይ ቲንክ ከሞላ ጎደል ያው አሁን ብዙ ልጆች አሉ ቴክኖሎጂ ውስጥ የሚሰሩ በአይቲ ፊልድ የተሰማሩ እና እሱ በጣም የሚያበረታታ ነገር ነው። the past 5 6 years ነው ሲያረኩትም እሱን ነው። እና ዋናው ግን መቀናጀትና በተሳሰረ ሁኔታ መስራቱ አይ ቲንክ በጣም ጠቀሜታ አለው እየገምታለሁ። እና እኛም አንደኛው የአፓችን ጎል እሱ ነው፣ ሰውን ከካስተመር ጋር በማገናኘት የቴክኖሎጂ ካምፓኒዎችም ማለት ነው ኢትዮጵያውያን ኦን የሚያደርጓቸው እዚህ አካባቢ ከሰው ጋር በማገናኘት ኮርሶችም ይሰጣሉ። በተናጠልም የሚያስተምሩ ልጆች አሉ። እንደዛ በማገናኘት ሰው የላቀ ደረጃ ላይ እንዲደርስ ህብረተሰቡ የላቀ ደረጃ ላይ እንዲደርስ ለማድረግ እየጣርን ነው። እና ባለው ሁኔታ ከነበረው በጣም ተሻሽሏል ብዬ ገምታለሁ። ብዙ በአይቲ ፊልድ የተሰማሩ ልጆች አሉ። ኤልኤልሲ ካምፓኒ ከፍተውም የሚያስተምሩ እንደኛም ተመሳሳይ የሆነ አፕሊኬሽን የሚሰሩ አሉ። እና ይሄ በጣም መልካም ነገር ነው ብዬ ገምታለሁ። ከሱ የበለጠ ደግሞ እንዲጠናከር ያው ተሳስሮ አብሮ እየተቀናጁ መስራቱ በጣም ጠቀሜታ ያለው እና የላቀ ደረጃ ላይ ሌሎችም የማህበረሰብ ክፍሎች የደረሱበት ደረጃ እንድደርስ እናደርጋለን። አገባው እንዳልከው ቫስት ነው፣ ብዙ ሪሶርስ አለው። በዛ መሰረት ደግሞ ብዙ ሰው ትልቅ ደረጃ ላይ መድረስ የሚችልበት ሁኔታ አለ እና በእኔ አመለካከት አይ ቲንክ አብረን ተባብረን የምንሰራ ከሆነ ጥሩ ደረጃ ላይ እንደርሳለን ብዬ ገምታለሁ።
አመሰግናለሁ። ከመለያየታችን በፊት እንግዲህ ለአሁኑ ቀደም ብለን በጠቀስናቸው ምርቶች ከህዝቡ ጋር ተዋውቃችኋል፣ ከማህበረሰቡ ጋር ተዋውቃችሁ ልታደርጉት የምትችሉትን ልትፈጽሙት የምትችሉትን ብቃት እያሳያችሁ ይመስለኛል። የመጪ ዘመን ህልማችሁ ምንድን ነው? ምን አይነት ነገሮችን ለማምጣት አስባችኋል? ጥላሁን፣ ወደ አንተ ልምጣ።
እሺ። አዎ፣ ለመጪው እንግዲህ ያሰብነው ነገር እንዳልኩ ልጆችን ማነጽ፣ ማስተማር፣ ቋንቋቸውን፣ ባህላቸውን፣ አገራቸውን እንዲያውቁ ማድረግ ነው ዋናው አላማችን። እና እንደሚታወቀው ሀገራችን ወደ 80 እና ከዛ በላይ ቋንቋዎች አሉ። ከዛ ውስጥ ዋና ዋና ተብሎ የሚታሰቡ ቋንቋዎች ላይ ሰርተን በቋንቋቸው በባህላቸው መሰረት የሚሆን መጽሐፍ አዘጋጅተን ሁሉም ሰው እንዲማር፣ ሁሉም ሰው ሁሉንም ቋንቋ ቢችል እንደው እንትኑ ኖሮን ሁላችንም ሁሉንም ቋንቋ ብንችል ከሰው መግባባት ነው የሚያተርፍልን። ሌላ ምንም የሚያተርፍልን ነገር የለም እና ከሰው ያግባባናል። ቋንቋ በጣም ጠቃሚ ነገር ነው። እና እሱ ነው ዋናው አላማችን። እኛ በሂደት ከዚህ በኋላ በሚቀጥሉት ቡድኖች በተለያዩ ቋንቋዎች እንደዚህ አይነት መሰል መጽሐፍትና ከዚህም በተረፈ በጣም ለትምህርት የሚያስፈልጉ ማቴሪያሎችን ማዘጋጀትና ለማህበረሰቡ ማቅረብ ሲሆን ከዚህ ኮሚኒቲ ራሱ ወጥተን ወደ ኢትዮጵያ ሄደን ኢትዮጵያ ውስጥ የሚደረጉ የትምህርት እንትኖች ድጋፎችን ለማድረግ እያሰብን ነው። እና የኛ የወደፊት እቅዳችን እንግዲህ ዋናው ነገር ልጆቹን በጥሩ ትምህርት በጥሩ ስነ ምግባር አንጾ እንዲያድጉ ማድረግ ነው።
ብርሃኑ፣ እንግዲህ ወደ ማጠቃለሉ እየደረስን ነው። በአንተ በኩልስ ምን አይነት ነገሮችን ይዞ የመምጣት እቅድ አለ ለወደፊቱ?
አዎ፣ አሁን በሾርት ተርም ፕላናችን ወደን 4-5 ወር ውስጥ ላንች የምናደርገው ፊቸር አለ። እሱም ቫቢሊቲ ቱ ኦርደር የሆነ ምግብ ወይም የሆነ አይተም ኦርደር አድርጎ ከማርኬቶች ከሬስቶራንቶች ፒክ የሚደረግበት ወይም ዲሊቨር የሚደረግበት አማራጮች እዛ ላይ በርተን እየሰራን ያለ ነው። ይሄ ደግሞ ዋናው ጠቀሜታው ምንድን ነው? ሰው መስመር ላይ የሚቆምበትን ጊዜ በተቻለ መጠን ከት ለማድረግ ነው። ያው 100% ለችግሩ መፍትሄ ባይሆንም የላቀ አስተዋጽኦ ይኖራል ብለን ገምታለን እሱ ላይ ማለት ነው። ከዛ የበለጠ ደግሞ ከዛ ጋር ተያይዞ የሚመጡ ጥሩ ጥሩ ነገሮች አሉ። ያው ጥሩ ካስተመር ሰርቪስ፣ ጥሩ ካስተመር ኤክስፒሪየንስ ይኖራል ሰው። ቢዝነሶችም ብዙ ነገር ትራክ የሚያደርጉበትን ሜተድ ይገኛል ማለት ነው። ሴልስ ሬቨኒው፣ ፕሮፊት ማርጂኖቻቸውን ለማየት ከፈለጉ ቤስት ሴሊንግ ፕሮዳክት እንደዛ በአፑ ላይ ኦርደር የተደረጉትም ማለት ነው። በዛ መሰረት ቢዝነሳቸውን ሞር ዳታ ድሪቭን በማድረግ እንዲሰሩ ለማድረግም ጠቀሜታ ላይ የሚውለው ፋንክሽናሊቲዎችን አድ እያደረግን ነው። ከዛ በተጨማሪ ደግሞ ያው ጂኦግራፊክ ሎኬሽን ኤክስፓንድ አድርገን ወደ ኖርዝ አሜሪካ ወደ ኢትዮጵያም በደንብ ኤክስፓንድ እያደረግን ከቨረጃችንን ማሳደግ ነው። እና እነዚህ ናቸው ያሉ የሾርት ተርም እና የሎንግ ተርም ጎሎቻችን ማለት።
እጅግ በጣም አመሰግናለሁ ጥላሁን አለማየሁና ብርሃኑ በየነ፣ ትውልድ ኢትዮጵያ ላይ ያነጣጠሩ የቴክኖሎጂ ምርቶችን በማቅረብ ላይ ያላችሁ ወጣቶች ናችሁ። ጅምራችሁ ተሳክቶ ዳግም ደግሞ በስኬት ታሪኮቻችሁ እንደምንገናኝ አስባለሁ። ላካፍላችሁ ነገር ሁሉ በእጅጉ አክባሪ ነን። በጣም አመሰግናለሁ።
አመሰግናለሁ።
እያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። እያስተናገድኳችሁ ያለሁት ሀብታሙ ስዩም ነኝ። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃን ጋብዛችሁ። ከተወዳጆቹ የኢትዮጵያ ሴት ሙዚቀኞች መካከል አንዷ ናት ሚካያ በኃይሉ። እጅግ ተወዳጅ ከሆኑ ሥራዎቿ መካከል ለማልምህ የሚለው በመቀጠል ይሰማል። የሚኪያ በኃይሉም ተወዳጅ ሙዚቃ ለማለምህ ነው ቀደም ብለን ያስደምጥናችሁ። ያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ ስንሻገር የደቡብ ኢትዮጵያ ክልላዊ መንግስት ክልሉን በሁለት አዳዲስ ክልሎች ከፍሏል እየተባለ የሚወራው እውነት አለመሆኑን የሰላምና የጸጥታ ቢሮ ኃላፊዎች አስታውቀዋል። የክልሉ መጪ ሁኔታ የሚወሰነው ከክልሉ ህዝብ ጋር በሚደረግ ምክክር ነው ሲሉ በምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ዘርፍና አስተባባሪው አቶ አለማየሁ ባውዲ ለአሜሪካ ድምፅ ተናግረዋል። የክልሉን ፖለቲካ በቅርብ እንደሚከታተሉ የሚናገሩ የፖለቲካ ሳይንስና የማህበረሰብ ጥናት ምሁራን ደግሞ የክልሉ ዕጣ ፈንታ መወሰን ያለበት በህገ መንግስታዊ አግባብ ነው ይላሉ። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩን ልኮልናል።
ቀድሞ የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል አካል የነበሩት ስዳማና የደቡብ ምዕራብ ኢትዮጵያ ህዝቦች ክልሎች ባለፉት ሁለት ዓመታት ውስጥ በራሳቸው ተደራጅቷል። የተቀሩት ዞኖች በክልል የመደራጀት ጥያቄያቸው የመጨረሻ ምላሽ የሚያገኘው ከክልሉ ህዝብ ጋር በሰከነ መንገድ በሚደረግ ምክክር ነው ሲሉ በምክትል ርዕሰ መስተዳድር ማዕረግ የክልሉ የመልካም አስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምፅ ተናግሯል። ምክክሩ ከመቼ ጀምሮ የተደረገ እንደሆነ የሚገልጥ ማብራሪያ ባይሰጡም በክልሉ ቀጣይ ተፈንታ ላይ የሚወስን ምክክር እየተደረገ እንደሆነ አመላክቷል።
ጊዜ ወስደን እየተነጋገርን ነው፣ መልክ ይይዛል። ስለዚህ ህዝቡ ተረጋግቶ እዛ ማይቀፍ ውስጥ ሆኖ መቀጠል አለበት እና የጀመርነው ስራ አለ፣ ግን ውጭ እንደሚሟረተው እንደዚህ ከፋፍሎ ክልል አፍርሰን እየሄድን አይደለም። ይሄ በአግባቡ መታየት አለበት። የህግ በላይነትም እያስከበርን እንደምንሄድ መታወቅ አለበት። በህግ ማይቀፍ ውስጥ ነው የሚፈቱት እነዚህ ችግሮች።
የክልሉን ፖለቲካ ሁኔታ በጥልቀት እንደሚከታተሉ የሚናገሩት የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያ ሞዳሊ ደግሞ ትችት አዘል ግምገማ አላቸው።
ጥናት ቀርቶ ህዝብ አወያየን ያሉትንም ኦልሬዲ አወያይተው ነበር እኮ። አወያይተው ያወያዩት ውጤት እዚህ መመለስ አቅቷቸው ፌዴሬሽን ምክር ቤት እኮ ልከዋል ሁሉንም። አሁን እንደገና ተመልሰው ውይይት የሚሉት ነገር ቅድም እንዳልኩ ህዝብን ለግጭት የሚጋብዝ እንጂ በጥርጣሬ የሚጋብዝ እንጂ መፍትሄ የሚያመጣ አይደለም።
በወላይታ ሶዶ ዩኒቨርሲቲ የማህበረሰብ ቅርስ ጥናት ረዳት ፕሮፌሰር ኢዮብ አቻ የክልሉን የወደፊት ሁኔታ በተመለከተ ግልጽ የሆነ ነገር የለም ይላሉ።
ከመንግስት ዘንድ ምንም የታወቀ ነገር የለም። ከዛ ውጡ የሚባል ነገር እስካሁን አልደረሰም። እኛ እያየን እየጠበቅን ነው። ሐዋሳ እንቀጥል፣ ከዛ የት እንውጣ የሚታወቅ ነገር አልወጣም። ከመንግስት በኩል የወጣ ነገር የለም።
ክልሉ ከሰኔ 30 2014 ዓ.ም በኋላ ለሁለት ይከፍላል የሚል ጭምጭምታ ይሰማል ያሉት አቶ ዳያሞም በክልሉ የወደፊት ዕጣ ፈንታ እርግጠኛ መሆን እንደማይቻል ጠቁመዋል።
በአንድ በኩል ለሁለት ተከፍሏል ይባላል፣ በአንድ በኩል ደግሞ አልተከፈለም ይባላል። ኤኒዌይ ኦፊሻሊ ደግሞ ባለስልጣናትንም መንግስት ሰራተኛውንም ጠርተው በቃ የሚቀጥለው ሰኔ ያልቃል ይላሉ። ዛሬ አደባባይ ወጥተው ግን ይሄ ነው የሚል ነገር የለም። ስለዚህ ሰው አሁን የቀረው በተለይ እኔ መንግስት ሰራተኛው በብዛት ያወራኛል ጭንቅ ላይ ነው ያለው። ምን እንደሆነ አይታወቅም፣ ውስጥ ውስጡን ይወራል የሚል ነገር ነው ያለው እና ይሄ በጣም ስለ ነገ ለማቀድም አስቸጋሪ ነው።
አቶ አለማየሁ ባውዲ ግን ይህን አስተባብሏል።
ክልሉ ለሁለት ተከፍሏል፣ ማዕከል እዚህ ሆኗል፣ ክልሉ ፈርሷል እያሉ የምኞት እንበለው ሟርት እንበለው መንፈሳዊ እይታ እንበለው በጣም አወዛጋቢ በሆነ መንገድ የሚያጠውዙ ኃይሎች አሉ። ቅድም እንዳነሳሁት በፍጹም ተቀባይነት የሌለው አንድም ሁለትም ሶስትም አራትም እያሉ ሀገር እንዲፈርስ እድል በሚፈጥር መንገድ ይሄን ዲዛይን አድርጎ ለሚሰሩ ሰዎች እድል በሚሆን መንገድ ዜጎች እርስ በርስ እንዲጨፋጨፉ በሚያግዝ መንገድ የሚጦዘውን የሚደረገው ጽንፈኝነት በፍጹም ተቀባይነት የለውም፣ አይታገስም መንግስት ይዝላል።
አቶ ዳየ ሞዳሌ ደግሞ የጥያቄዎቹ ፈጥኖ አለመመለስ ነው ለአልቧልታና ውድ ዋጋ ለሚያስከፍል ችግር በር የሚከፍተው ባይ ናቸው።
ማስታመም፣ በአልቧልታ ላይ መመስረት፣ ህዝብን ማጋጨት። ይህ ክልል ሰላሙን እያጣ ሄዷል። በክልል አደረጃጀት ረገድም በዞን አደረጃጀት ረገድም ግልጽ ያለ መልስ ስለማይሰጥ መልሱ ደግሞ በህጋዊ ፕሮሰስ ስለሆነ በካድሬ ስብሰባ ስለሆነ ህዝብ ጥርጣሬ ውስጥ ገብቶ ግጭት ውስጥ እንዲገባ ነው የሚያደርገው። ስለዚህ አደገኛ ነው። አሁን ያለው ሁኔታ ከቀጠለ ህዝብን የማጋጨት ተሞክሯቸውን ይቀጥላሉ። ስልጣን ላይ ለመቆየት ደግሞ ማጋጨት፣ ያው ህዝቡ ነው የሚጎዳው እንጂ ባለስልጣናቱ ተጠይቆ አያውቁም እንደምታውቁት። ስለዚህ ለግጭት ነው መንገድ እየከፈተ ያለው የሚል ስጋት ነው ያለን።
የተነሱት የመዋቅር ጥያቄዎች መመለስ ያለባቸውም በሳይንሳዊ ጥናት ውጤትና በዲሞክራሲያዊ መንገድ እንደሆነም የክልሉ መንግስት እንደሚያምን የጠቆሙት አቶ ለማየው ህዝቡ የክልል ጥያቄ የሚያቀርበው ፍትህን፣ መልካም አስተዳደርና እኩል ተጠቃሚነትን ስለሚፈልግ እንደሆነም ተናግሯል።
ከተፈቀደም የሚፈቀዱ ክልሎች ለህዝብ የሚጠቅም ለህዝብ የተሟላ አገልግሎት የሚሰጥ ሀገራዊ አብሮነታችንም የሚያጠናክር መሆን መቻል አለበት። ህዝቦች የልማት ጥያቄ ነው የሚያነሱት፣ ክልል ብሎ የሚያነሱት አለማንም ነው። አሁን በየአካባቢው ከህዝቡ ጋር ከምሁራኑ ጋር ከአመራሩ ጋር ውይይት እየተደረገ ነው ያለው።
አቶ ዳያሞ ደግሞ በህገ መንግስት ተደነገገ የመፍት ጥያቄ እንደምን በጥናትና በምክክር ይፈታል ሲሉ ጠይቃሉ።
በህገ መንግስት መሰረት የመጣ ጥያቄ አይ አጥንቼ ነው አትልም። ማንህና ነው አንተ? ከህግ በላይ መሆን እኮ ነው የሚያሳየው። ኦልሬዲ ወይ ቅድም እንዳልኩ ኦነስት ከሆንክ ህገ መንግስቱን ነው የምታሻሽለው።
የወላይታ ሶዶ ዩኒቨርሲቲው ረዳት ፕሮፌሰር እዮብ አቻም ሀሳብ አላቸው።
ከዚህ በኋላ ህዝብን በማያንከራትት መልክ ለምሳሌ ኃይል ስለ ወላይታ ትንሽ ነገር አንሳ ካልከ ኃይለ ስላሴ ጊዜ በሲዳሞ ጠቅላይ ግዛት ወላይታ አውራጃ ተብሎ ይርጋለም እንሄድ ነበረ። ኃይለ ስላሴ ሲወርድ ደርግ መጣና ወደ ሰሜኑ ብሎ ደግሞ ወደ ካች ወሰደ። ሶስተኛ ደግሞ ኢህአዴግ ሲመጣ ደግሞ ኖ ብሎ ደግሞ እንደገና ደግሞ ወደ አዋሳ መለሰ። ደግሞ አሁን ደግሞ ከአዋሳ ወጥተ ደግሞ ሌላ ቦታ ብሎ ወይ ከፋ ወይ ወደ ቦታ ብቻ ህዝብ ሞራል ይነካል ብዬ ገምታለሁ። የህዝብን ኢንተረስትን ባማከለ፣ ማዕከላዊነትን ባማከለ፣ ህዝብ ቁጥርን ባማከለ፣ እድገትን ባማከለ፣ ሰው የተማረ ህዝብ ቁጥርን ባማከለ፣ ከተሞች እድገት ደረጃን፣ መሰረተ ልማትን፣ እነዚህን ባማከለ መልክ ዲቪዥን ቢካሄድ ያው መንግስት የሚለውም ነገር እንቀበላለን።
ምሁራን የመፍትሄ ምክር ሀሳብ የተጠየቁ ሲሆን አቶ ዳያሙም ይህንን ብሏል።
ህገ መንግስት ማሻሻያ ማካሄድ ነው የሚያስፈልገው። ህገ መንግስት ማሻሻያውን በግልጽ መንገድ ማካሄድ ነው። ያ እስከሚሆን ድረስ ደግሞ ለሚመጡ ጥያቄዎች መልስ ካልተሰጠ ወደ ህገ መንግስት ትርጓሜ በኮንስቲቱሽናል ፕሮሲጀር ፌዴሬሽን ምክር ቤት ተደዋል። ጥያቄዎቹ ፌዴሬሽን ምክር ቤት ማይመልስበት ምክንያት ጊዜ ያለው 2 ዓመት ምናምን ይመስለኛል። በዛ መሰረት ለህገ መንግስት አጣሪ ጉባኤ ሄደው በዛ በሚሰጥ ውሳኔ መገዛት ነው የሚሻለው።
በደቡብ ክልል ውስጥ የሚነሱ የማንነትና የመዋቅር ጥያቄዎች ብዙ ህይወት የጠፋባቸውና ንብረት የወደመባቸው እንደሆኑ ይነገራል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ።
ቀጣዩ ዘገባ በአፍሪካ አህዮች ላይ ስለተደቀነው ስጋት ይነግረናል። በአብዛኛው የአፍሪካ ገጠር ነዋሪዎች አህዮች አንዱ የመኖር ዋስትና ናቸው። እንደ ልብ በየቦታ የሚገኙ ሊመስል ቢችልም አሁን ግን አንዳንድ የአፍሪካ ሀገሮች አህዮች ጭራሽ እንዳይጠፉ ስጋት ላይ ናቸው። ኤጂያው የተሰኘና በቻይና ታዋቂ የሆነ ባህላዊ መድኃኒት የሚሰራው ከአህያ ቆዳ ነው። በአፍሪካ በየአካባቢ ያሉ የመንደር ጉልበተኞች በሚሊዮን የሚቆጠሩ አህዮችን በመስረቅና በአሰቃቂ ሁኔታ በመግደል የቻይናን ከፍተኛ ፍላጎት ለማርካት እየተሯሯጡ ነው። ኬት ብራትሌት ከጆሃንስበርግ የላከችውን ዘገባ እንግዶ ወልዴ ያቀርበዋል።
ኦስካርና ፕሬስሊ ተብለው የሚጠሩት አህዮች እድለኛ አህዮች ናቸው ትለናለች የቪኦኤዋ ኬት ባርትሌት በላከችው ዘገባ። ተሰርቀው ለመታረድ በሚጓዙበት ወቅት እነርሱን የያዘው ጫኝ መኪና በጸጥታ አስከባሪዎች ተደርሶበት በጭካኔ ከመገደል ተርፈዋል። ሱ ዴቪስ ክላርክ ኦስካርና ፕሬስሊ የተባሉትን እነዚህ አህዮች በጉዲፈቻ ተቀብለው እያኖሩ ነው።
ትንሽ ግትር ናቸው፣ ግን ደግሞ ይቅርባዮችና አፍቃሪዎች ናቸው። መጥፎ ቀን ካሳለፍክ ማድረግ ያለብህ ጥሩ ነገር ቢኖር አህያን ማቀፍ ነው።
ኦስካርና ፕሬስሊ አሁን በደቡብ አፍሪካ በሚገኝ አውላላ ሜዳ ላይ ዘና ብለው ይውላሉ። በዚህኛው የዓለም ክፍል ያሉ ሌሎች አህዮች እንደ እነርሱ እድለኞች አይደሉም። ኤጂያው የተሰኘውን መድኃኒት ለማምረት በሀገሯ በቂ አህያ ማርባት ያልቻለችው ቻይና ፍላጎቷን ለማርካት ከቅርብ ዓመታት ወዲህ ወደ ሌሎች ሀገሮች ማማተር ጀመረች ይለናል በእንግሊዝ በጎ አድራጎት በሚንቀሳቀሰው ዶንኪ ሳንክቹሪ በሚባለው የአህዮች መጠለያ የሚሰራው ሳይመን ፖፕ።
ቻይና ሃድ ቱ ኤፌክቲቭሊ ጎ አውት ቱ ዘ ወርልድ ቱ ትራይ ኤንድ ፋይንድ ሰፕላይ ቱ ሚት ዚስ ማሲቭ ዲማንድ ፎር ኤጂያው።
ያው የተሰኘውን መድኃኒት ከፍተኛ ፍላጎት ለማርካት ቻይና ዓለምን መዳሰስ ነበረባት። ያ ማለት ደግሞ አህዮች በብዛት ወደሚገኙበት እንደ አፍሪካ ያሉ አህጉራት ላይ ማተኮር ነበር። በአፍሪካ አህዮች ለምዕተ ዓመታት ሸክም ሲያጓጉዙ ኖረዋል።
በአፍሪካ አንዳንዶች አዮቻቸውን ለመሸጥ ፍላጎት ሲያሳዩ ሌሎች ግን አይፈልጉም። በዚህ ምክንያት ወንጀለኛ ቡድኖች ተደራጅተው አዮቹን መስረቅ ያዙ። ባለሙያዎች እንደሚሉት አዮቹ የሚገደሉት እጅግ አሰቃቂ በሆነ ሁኔታ ነው። ብዙ ጊዜ በመዶሻ ተመተው ሲገደሉ አንዳንዴ ከነ ህይወታቸው ቆዳቸው ይገፈፋል። ዶንኪ ሳንክቸሪ እንደሚገምተው 1.5 ሚሊዮን የሚሆኑ አዮች ለቆዳቸው ሲባል ይሰረቃሉ። ከስርቆት የተመለሱትን አዮች የሚንከባከበው ፍራንሲስ ኮሲ እንደሚለው እነዚህ እንስሳት በብዙ የአፍሪካ ገጠር መንደሮች ለሚገኙ ህዝቦች የህይወታቸው አካል ናቸው።
If people get sick, sometimes you don't have a car, you don't have a transport.
ሰዎች የሚታመሙ ከሆነ መኪና የለንም፣ ሌላ መጓጓዣ የለንም። ህሙማንን ወደ ሆስፒታል ለመውሰድ አህዮችን እንጠቀማለን።
በደቡብ አፍሪካ በእንስሳት ላይ የሚፈጸም ጭካኔን ለመከላከል የተቋቋመው ምክር ቤት ውስጥ መርማሪ የሆነችው ግሬስ ደላንጅ እንደምትለው የተሰረቁ አህዮች ወደ ትንሹ ሀገር ሌሴቶ ተወስደው ከተገደሉ በኋላ ወደ ቻይና ይላካሉ።
We're finding a lot of the trade is going from South Africa into Lesotho.
እንደ ግኝታችን ከሆነ በዛት ያላቸው አህዮች ከደቡብ አፍሪካ ወደ ሌሶቶ እየተወሰዱ ነው። እንዴት አድርገው ወደ ቻይና እንደሚወስዱት እርግጠኛ አይደለንም። ምናልባት ከሌሶቶ ቀላል ሊሆን ይችላል። ከሌሶቶ ባለስልጣናት ጋር ስብሰባ አድርገናል። እነርሱም ጉዳዩን እየመረመሩ ነው። ወደ ቻይና እንደሚሄድ ግልጽ ነው።
በዶንኪ ሳንክቹሪ እና በኦክስፎርድ ዩኒቨርሲቲ ተመራማሪዎች በጋራ የተሰራ ጥናት ባለፈው ግንቦት እንዳሳየው ህገወጥ የአህያ ንግድ ሌሎች ዘራቸው በመመናመን ላይ ያሉ የዱር እንስሳትን በህገወጥ መንገድ ለማውጣት ምክንያት ሆኗል። እንደ ዝሆን ጥርስ፣ ፓንግሊን፣ አባሎኒ የመሳሰሉትን እንዲሁም ህገወጥ አደንዛዥ እጾችን ለመላክ በተዘጋጁ የአህያ ቆዳዎች ውስጥ ተገኝተዋል። ሳይመን ፖፕ እንደሚለው አሁን የአፍሪካ ሀገሮች በትብብር ችግሩን ለማስቆም እርምጃ መውሰድ ጀምረዋል። የአህዮች ቁጥር እጅግ ተመናምኗል በማለት ታንዛኒያ ባለፈው ወር የአህያን የውጭ ንግድ ከልክላለች። በቻይና የኤጂያው ፍላጎት እስካለ ድረስ ግን በአፍሪካ የሚገኙ አህዮች የወንጀለኛ ነጋዴዎች ኢላማ መሆናቸው ይቀጥላል። ኬት ባርትሌት ከጆሃንስበርግ ለላከችው ዘገባ እንግዶ ለደኝ ከአሌክዛንድሪያ ቨርጂኒያ።
ከአሜሪካ ድምፅ የቅዳሜ ምሽት ዝግጅታችን ይቀጥላል። በአምቦ ዩኒቨርሲቲ ውስጥ ኤፕላስ የደረደሩ ሶስቱ ጓደኛሞች በቡድን ማጥናታቸው ለዚህ ውጤት እንዳበቃቸው ተናግረዋል። ባለፉት 4 ዓመታት በኮምፒውተር ሳይንስ ትምህርታቸው በ46 የትምህርት አይነቶች ከ33 እስከ 40 በሚደርሱት የትምህርት ዘርፎች ኤፕላስ ሲያገኙ በቀሩትም ያመጡት ውጤት ኤ መሆኑን እነዚህ ተማሪዎች ይገልጻሉ። ናኮር መልካ ከአምቦ ጥንቅሩን ልኳል።
አምቦ ዩኒቨርሲቲ ባለፈው ሳምንት ውስጥ ባካሄደው የምርቃት ስነስርዓት ላይ ሶስቱ ጓደኛሞች የታዳሚዎችን ቀልብ ስበዋል። ሁሉም በኮምፒውተር ሳይንስ የተመረቁ ሲሆን ኤልያስ ርጳሳ 40A+ እና 6A በማምጣት የከፍተኛ ማዕረግ ተመራቂ በመሆን ዋንጫ አንስቷል። ጓደኞቹ በቀለ ያደሳ እና ዘሩባቤል መላኩ ደግሞ 37 እና 33A+ እና በቀሩት የትምህርት አይነቶች ደግሞ ኤ በማምጣት ሁሉም 4 ነጥብ ያስመዘገቡ ሲሆን ከዩኒቨርሲቲው ተማሪዎች መካከልም ከአንደኛ እስከ ሶስተኛ ደረጃ በመውጣት ተሸላሚዎች ሆነዋል። ኤልያስ በኦሮሚያ ክልል ምዕራብ ወለጋ ዞን ጎሪ ከተማ ውስጥ ተወልዶ ትምህርቱን እዛው በመጨረስ ወደ አምቦ ዩኒቨርሲቲ መግባቱን ተናግሯል። ከፍተኛ ውጤት ለማምጣት የቻለበትን ምክንያት ለጋቢና ቪኦኤ ገልጿል።
ኮምፒውተር ሳይንስ ዳኔሮን በረደፈም ቀጥቲ ኦላና ዳከናኒ ቲን ኤብፈሜ ቀጥቲ አፉቱቃ ዱዋዳኒዳ ካናኒ ኤብፈሜ
በኮምፒውተር ሳይንስ ተምሬ ስጨርስ በከፍተኛ ውጤት ማለትም 4.0 ነው የተመረኩት። ይህንን ውጤት እንዳመጣ ያገዘኝ የተለያዩ አስቸጋሪ ሁኔታዎች ቢኖሩም ጠንክሬ በመስራቴና ለዓላማ በመቆሜ ነው። ለትምህርቴ ከፍተኛ ትኩረት በመስጠቴ ነው ለዚህ ውጤት የበቃሁት። ጓደኛው በቀለም ስለ ስኬቱ ሚስጥር አብራርቷል።
በአሪፍ ውጤት ለማውጣት ለምን ተማሪ ስለሆንኩኝ ብቻ በቃ ትኩረቴ ሙላ ትምህርት ላይ ስለነበር ሌላ ስራ አለብኝ። ሁሌም ማጥናትና ከትምህርት ጋር ተያያዥ የሆኑ ስራዎችን ነው የምሰራ። ማጥናት እና ፕሮጀክቶች መሰራት እና የመሳሰሉትን ነበረ ጊዜ እያሳለፍኩ የነበረው እና እናም ይህን ነጥብ በማምጣት አንደኛው ረዳኝ ማጥናቴን ነው እና ሁለተኛው ደግሞ ጓደኝነት በጣም ጠቅሞናል።
ዘሩባቤልም በበቀለ ሀሳብ ላይ ያክላል።
አፉርጥቃ ዜሮ ዳን ቀብጢ ወዳና ጀቹራ ቢፈሜ ጅራ ቀብጢ ከነውጆቹ ከሰት ሪኙማን ባዬ ፈይዳ ጉዳኑ ከባቴ ጅራ
በአራት ማለትም በከፍተኛ ውጤት ተመርቄያለሁ። ከጓደኞቼ ጋር መስራቴ ትልቅ አስተዋጽኦ አለው። ተባብሮ ባንድነትና በጓደኝነት መስራት ምን አይነት ውጤት ማምጣት እንደሚያስችል በዚያ አይተናል። ይህ ውጤት ባንድነት በፍቅርና በጓደኝነት የመስራታችን ውጤት ነው። ጓደኛሞቹ ስለጓደኝነታቸውና የቡድን ስራ ስለሚያስገኘው ውጤት አብራርተዋል።
በጣም ተቆመናል እና እኛ 3 ነን እዚህ በካምቦ ዩኒቨርሲቲ በአሪፍ ውጤት ወይ ደግሞ በአራት የወጣ ነው። እኔ ኤልያስ እና ዘሩባቤል ነው። እኛ 3ታችንም 4 ነው ያመጣ ነው እና በጣም ከፍተኛና አሪፍ ነጥብ ነበር። ከነጥቡ በላይ ደግሞ አንደኛው ሰው ልማርበት የሚገባው አንደኝነታችን ነው ወይንም ደግሞ አንድ ሆነን እንዴት ነጥብ ማምጣት እንደቻል ነው። እኛ የምናውቀው ያው ሰዎች የሰዎች ባህሪ ትንሽ አንድ ሁለት ወይ ደግሞ እንዲህ ተማሪዎች ጎበዝ አንድ ላይ ሲሆኑ ትንሽ የመቀናናት ምናምን ነገር ሊሆን ይችላል። ግን እንደ አጋጣሚ ሆኖ በእኛ መሀል ይሄ ነገር የለም እና በፍቅር በአንደኝነትና በመሰማማት ነው ያሳለፍ ነው። እኛም በዚህ እንኮራለን። ሰውም ደግሞ ሊረዳው ይችላል ከዚህ። ስለዚህ ከነጥቡ በላይ አንደኝነታችን እንዴት ነው አንድ ሆነን ይህንን ነገር መስራት ቻል ነው በጣም አሪፍ ነገር ነው። ሰውም ልማርበት ወይ ዩኒቨርሲቲ ያሉ ተማሪዎች ይህንን መማር ነው ያለባቸው።
ለሌሎች ተማሪዎችና ወጣቶችም መልእክት አስተላልፈዋል።
ሶሻል ሚዲያ ላይ ሁልጊዜ ሰዓታችንን ማሳለፍ ጉዳቱ በጣም የከፋ ነው። ስለዚህ የምንሰራቸውን ነገር ከስራችን አኳያ እቅዳውተን በእቅዳችን ነው መኖር ያለብን። ስለዚህ ጊዜ በጣም ውድ ነው፣ መጠቀም ነው ያለብን። ይሄ ደግሞ ጊዜ ፈጣሪ የሰጠን በእኩል የሰጠን ስጦታችን ነው ስለሆነ በአግባቡ መጠቀም ነው ያለብን ነው የምለው። ስለዚህ ተማሪዎች ጊዜያቸውን በአግባቡ መጠቀም ነው ያለባቸው፣ ግባቸውን ለመድረስ ማለት ነው።
በአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያንሳ አብዲሳ ስለ ጓደኝነትና የቡድን ስራ በጎ ተጽዕኖ የሚሉት አላቸው።
እንግዲህ በተለይ በእድሜ በሚቀራረቡ ጓደኞች መካከል የሚመሰረተው ጓደኝነት በብዙ መልኩ አዎንታዊ የሆነ ባህሪን እንዲያዳብሩ ምክንያት ሊሆን ይችላል። በተለይ ወደ ትምህርትና እንመጣ፣ 3 ዋና ዋና ነገሮች ላይ እንትን ሊሉ ይችላሉ። አንደኛ ለትምህርትና ለትምህርት ቤት ያላቸው አመለካከት በጣም አዎንታዊ እንዲሆን ሊሆን ይችላል። ሁለተኛ ደግሞ በትምህርታቸው የሚያመጡት ስኬት ላይ አሁንም ተረዳድተው በመተጋገዝ እንዲሰሩ እና ያሰቡት ውጤት እንዲያመጡ ምክንያት ሊሆን ይችላል። ሶስተኛው የትምህርት ሁኔታ የረዥም ጊዜ እቅድ ነው። አንዳንዴ የረዥም ጊዜ እቅድ ሲያቅዱ በአብዛኛው የሚግባቡ ጓደኞች ከሆነ በእቅዳቸው መሰረት ለመስራት የሚያስችላቸውን ሁኔታ እንዲሁም አስፈላጊ የሆኑ ሪሶርሶችን ማቀላይ በጣም አስተዋጽኦ ሊያደርግ ይችላል። አዎንታዊ የሆነ ግንኙነት በጓደኞች መካከል ካለ
ጓደኛዎቹ ለወደፊቱም ቢሆን የሁለተኛ ዲግሪ ትምህርታቸውን ለመማርና አገራቸውን በእውቀታቸው ለማገልገል ከፍተኛ ፍላጎት እንዳላቸው በመግለጽ ለአመርቂ ውጤት እንዳበቃቸው የመሰከሩለትን ጓደኝነትም እንደሚቀጥሉ አመልክተዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች በዚህ ተጠናቀዋል። መሰናዶውን እየመራሁ የቆየሁት ሀብታሙ ስዩም ነኝ። ዋና አዘጋጅ ደግሞ ጽዮን ግርማ ነው። በሁሉም ስፍራዎች ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። ሰናይ ምሽት ይሁንላችሁ።